ሰላም እንደምን አመሻችሁ የጋቢና ቪኦኤ አድማጮች የዕለተ ረቡዕ ጳጉሜ 3 2013 ዓ.ም ምሽት ዝግጅታችንን ከአሜሪካ ድምጽ ራዲዮ ዋሽንግተን ዲሲ ጀምረናል። ዛሬም እንደተለመደው ለእናንተ ያልናቸውን ፕሮግራሞች መራርጠን አብረናችሁ ልናመሽ ተጋሽተናል። ከነዚህ መሃል
የከለጸው
ሻክስፒል ማርኔራ ጦርነትና በኮሮና ትምርት ሲል ተዋረደ።
የሰባተኛ ክፍል ተማሪ ነበርኩ። በጦርነቱና በኮሮና ቫይረስ ወረርሽኝ ምክንያት ትምርት አቋርጠን ቆይተናል። በጦርነቱ በጣም ተረብሸን ነበር።
በትግራይ ክልል ተቋርጦ የቆየው የመደበኛ የመማርና የማስተማር ሂደት በአዲሱ የትምህርት ዘመን እንደሚጀምር የትግራይ ትምህርት ቢሮ ገልጿል። በዚህ ዙሪያ ወላጆችና መምህራንን አነጋግረናል።
እየሰራን ነው ጥሩ ቲም ይዘን በተደጋጋሚ ጥታማ የሆነባቸው ክብደት ማንሳት የዋንጫም በሶስት ሁለት የኢትዮጵያ ሻምፒዮኖች የዋንጫ ባለቤት ሁሉ የሆነበት ነበር።
አሁን ደግሞ የሰማችሁት በድሬዳዋ የቦክስ ክለብ አሰልጣኝ የሆነውን ኤፍሬም ነጋሽን ነው። የምሽቱ እንግዳችን ነው። አብራችሁን ከመሻችሁ ሌሎች ጥንቅሮችም ይኖሩናል። ሰዓት እንደፈቀደም ጣም ያለውን ሙዚቃ እንጋብዛችኋለን። ፕሮግራሙን በመምራት አብራችሁ የማመሸው ስመኝሽ የቆየንን በቅንብሩ ብርሃን ኃይሉ አብራኛለች። አሁን በቅድሚያ ከሀገር ውስጥና ከውጭ ያሰባሰብናቸውን ዜናዎች እንሰማለን። ኤደን ገረመው
አድማጮች በድጋሚ እንደምን አምሽታችኋል። ሰኞለት በመራብ ኢኳቶሪያል የአምስት ሰዎች ህይወት ማለፉን ተከትሎ በደቡብ ሱዳን ያለው የተባበሩት መንግስታት ልዑክ ዩኤን ሚስ በደቡብ ሱዳን ያለው ወታደራዊና ፖለቲካዊ አመራሮች ግጭት እንዲያቆሙ ጥሪ አደረገ። የደቡብ ሱዳን ህዝቦች መከላከያ ኃይል ቃል አቀባይ የሆኑት ሜጀር ጀነራል ሉል ሮአ ኮአንግ ከደቡብ ሱዳን መከላከያ ኃይሎችና ከተቃዋሚ የትብብር ኃይሎች የተውጣጣ ጥምር ቡድን ግጭቱን ለማስቆም ታምቡላ ወደ ተባለችው ከተማ መጓዙን አስታውቋል። የተሰራጩ ሪፖርቶች እንደሚያመለክቱት ከሆነ ግጭቱ በሱዳን ህዝቦች ነጻነት እንቅስቃሴ የተቃውሞ ወታደሮችና ጀነራል ጀምስ ናንዶ በመባል ለሚታወቁት ጀነራል ታማኝ በሆኑ ኃይሎች መካከል የተከሰተ መሆኑንም ጠቁመዋል። እስካሁን ድረስም አካባቢውን በማወቅ ነዋሪዎቹን ወደ ታምቡራ ከተማ እንዲሸሹ ባደረጋቸው ሁኔታ ላይ የተለያዩ ክሶች ይሰማሉ። የሱዳን ህዝቦች መከላከያ ኃይል ሜጀር ጀነራል ኮአንግ ውጊያው በሙሉ ኃይል ሳይሆን በጥቂት ወታደሮች የተካሄደ ነው ይላሉ። ግጭቱ በሁለት ወታደሮች ኃይሎች ማዕከል ሳይሆን በሁለት ኃይሎች ማዕከል ነው ሲሉ ለአሜሪካ ድምጽ የደቡብ ሱዳን የሬዲዮ ፕሮግራም አስተዋቀዋል። ይሁንና የተቃዋሚ ኃይሎች መሪ ሜጀር ጀነራል ላም ገብርኤል የተቃዋሚ ኃይሎች በግጭቱ አልተሳተፉም ይላሉ። እስካሁን ድረስም ወደ 10000 የሚጠጉ የአካባቢው ነዋሪዎች ግጭቱን ሸሽተው ከቀያቸው መልቀቃቸውን የተባበሩት መንግስታት የደቡብ ሱዳን ልዑክ አስተዋቀዋል። አምነስቲ ኢንተርናሽናል ትላንት ማክሰኞ ባወጣው ሪፖርት ወደ ሀገራቸው የሚመለሱ ሶሪያውያን በሶሪያ የደህንነት ኃይሎች እስራት፣ ግርፋትና መሰወር እንደሚደርስባቸው በመግለጽ ወደ ሶሪያ መመለስ ለደህንነት አስጊ መሆኑን አረጋግጫለሁ አለ። ወደ መቃብራችሁ እያመራችሁ ነው ወይ you are going to your death ተብሎ በተጠራው ሪፖርት ላይ እንደ አውሮፓውያን አቆጣጠር ከ2017 አጋማሽ አንስቶ እስከ 2021 ዓመተ ምህረት ጸደይ ወር ድረስ በሶሪያውያን የደህንነት ኃላፊዎች 13 ህጻናትን ጨምሮ በ66 ተመላሾች ላይ ጥናቱን ያካሄደበትን መረጃ በሪፖርቱ ላይ አጠናቅሯል። ከነዚህ መካከልም 5 ሰዎች በእርስ በርስ ጦርነት ወደ ተበጣበጠችው ሀገራቸው ከተመለሱ በኋላ በእስር ላይ ያሉ ህይወታቸው ማለፉና ሌሎች 17 ሰዎችም በጉልበት እንዲሰወሩ መደረጋቸውንና ያሉበት አለመታወቁንም አካቷል። ሪፖርቱ በተጨማሪም ሶሪያ ለደህንነት ምቹ ናት ያሉ ሀገራትን ተቃርኖ የቆመ ሲሆን ዴንማርክ፣ ስዊድን እና ቱርክ ሶሪያውያን ስደተኞች ወደ ሀገራቸው እንዲመለሱ በማስገደዳቸውና ደህንነታቸውን ለማስጠበቅ እየጣሩ ባለመሆናቸው አጥብቆ ኮንኗቸዋል። በተጨማሪም በአማካኝ ከፍተኛ ቁጥር ያለው የሶሪያ ስደተኞችን የሚያስተናግዱት ሊባኖስና ጆርዳንንም ወክሷል። በቱርክና በሊባኖስ ከፍተኛ ቁጥር ያላቸው ሶሪያውያን ስደተኞች የሚኖሩ ሲሆን መንግስታቱ ስደተኞቹ ወደ ሀገራቸው እንዲመለሱ ጫና እያሳደሩባቸውና መገለልም እየደረሰባቸው ይገኛል። ቱርክ ባለፉት 2 አመታት ጊዜ ውስጥም ከፍተኛ ቁጥር ያለው ስደተኞችን በጉልበት ወደ ሀገራቸው መልሳለች። ዴንማርክና ስዊድንም የሶሪያ ዋና ከተማዋ ደማስቀስና አንዳንድ ክልሎች ሰላማዊ ናቸው በማለት የስደተኞችን የመኖሪያ ፍቃድ እየቀሙ ይገኛሉ። በአምነስቲ ኢንተርናሽናል ተቋም ውስጥ አጥኚ የሆኑት ማሪ ፎርስቴር ሶሪያ ሰላማዊ ናት የሚል ማንኛውም መንግስት በፈቃደኝነት ለህይወታቸው የሚሰጉ ስደተኞችንና መሬት ላይ ያለውን አስፈሪ ሁኔታ ቸል ያለ ነው ብለዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከንና የጀርመኑ የውጭ ጉዳይ ሚኒስትር ሄይኮ ማሻ ሌሎች አጋር ቡድኖች ጋር በመሆን ዛሬ ሮብ አፍጋኒስታን በታሊባን ከተያዘች በኋላ ለሀገሪቱ የሰብአዊ ድጋፍ ስለሚደረግበት ሁኔታ ላይ እየተወያዩ ነው። የዩናይትድ ስቴትስ የውጭ ጉዳይ ጉዳይ ቢሮ ከስብሰባው መጀመር በፊት ባወጣው መግለጫ ዓለም አቀፉ ማህበረሰብ ምላሽና የታሊባን ቃል ኪዳን የመጠበቁ ጉዳይ የስብሰባው አንድ የመወያያ ርዕስ እንደሚሆን አስታውቋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ከኳታር ወደ ጀርመን ከማቅናታቸው በፊት ታሊባን ህጋዊ የጉዞ ሰነድ ያላቸውና ሀገሪቱን መልቀቅ የሚሹ አፍጋኒስታናውያንን ለማስወጣት የገባውን ቃል እንዲያከብር አሳስበዋል። ከዚህ በተጨማሪም የውጭ ጉዳይ ቢሮ በዛሬው ስብሰባ ላይ በአፍጋኒስታን ስላለው የሰብአዊ መብቶችና የጸረ ሽብር ጦርነቱን በተመለከተ ውይይት እንደሚደረግም አስታውቋል። ኩባ በዓለም የጤና ድርጅት ዕውቅና ያልተሰጠውና በሀገሪቱ የሚመረት የኮቪድ-19 ክትባትን ከሁለት ዓመት ዕድሜ ጀምሮ ላሉ ህጻናት መስጠት መጀመሯን ሰኞ ዕለት አስታወቀች። በሀገሪቱ የመንግስት ሚዲያ ላይም 90% የሚሆነው ህዝቧን ለማስከተብ ቅስቀሳ እያደረገች ነው። የመንግስት መረጃዎች እንደሚያሳዩት ግማሽ የሚሆነው የሀገሪቱ ዜጎች የመጀመሪያውን ዙር ክትባት የወሰዱ ሲሆን 1/3ኛዎቹ ደግሞ ሁለቱንም ተከትበዋል። ላለፉት 7 ቀናትም በሀገሪቱ በአማካኝ 7000 ሰዎች በኩባ በየቀኑ በቫይረሱ መያዛቸውን የጆን ሆፕኪንስ የኮሮና ቫይረስ መረጃ ማዕከል ጠቁሟል። አድማጮች ለምሽቱ ያስኩላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ቪኦኤ መሰናዶች ጋር ታምሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ።
ኤደንን ለዜናው አመሰግናለሁ። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምጽ ነው። ፕሮግራሞቻችንን ከመደበኛዎቹ የአሜሪካ ድምጽ ራዲዮ ሞገድ መገናኛዎች በተጨማሪ በሬዲዮ ቴሌቪዥን መተላለፍ ጀምሯል። ኢትዮሳት ላይ ታገኙናላችሁ። አስተያየት ካላችሁ የፌስቡክ ገጻችንን @voaamharicን በመጠቀም አስተያየቶቻችሁን አድርሱን። አሁን ወደ ቀዳሚው መሰናዷችን እንለፍ። በትግራይ ክልል ከአንድ አመት ከስድስት ወር በላይ ተቋርጦ የቆየው የመማርና የማስተማር ሂደት በአዲሱ የትምህርት ዘመን እንደሚጀምር የትግራይ ክልል ትምህርት ቢሮ አስታውቋል። ትምህርት ለመጀመር ትምህርት ቤቶች ምዝገባ የጀመሩ ሲሆን በጉዳዩ ላይ የተማሪዎች የወላጆችና የመምህራንን አስተያየት አሰባስቦ ሙልጌታ ጽሀ ተከታዩን ዘገባ ልኮልናል።
በኮሮና ቫይረስ ወረርሽኝ ምክንያት በ2012 ዓመተ ምህረት መጋቢት ወር በትግራይ ክልል የተቋረጠው የመደበኛ መማር ማስተማር ሂደት እየተጓደደ ባለው ዓመትም በተከሰተው ጦርነት ሳይካሄድ ቀርቷል። የትግራይ ተማሪዎች የትምህርት ቤት ደጅ ሳይረግጡ አንድ አመት ከመንፈቅ ከቆዩ በኋላ በቀጣዩ አዲስ አመት ትምህርት እንደሚጀምር የክልሉ ትምህርት ቢሮ ገልጿል። ፍሳ ደስተዓለም ትምህርት ለመቀጠል እንደተመዘገበ ይናገራል። የ7ኛ ክፍል ተማሪ እንደሆነ የገለጸው ፍሳ ትምህርት ሳይቋረጥ ቢቀጥል ኑሮ 9ኛ ክፍል ይደርስ እንደነበር ነው የተናገረው። አሁን ትምህርት ይጀምራል መባሉ እንዳስደሰተው ነው የገለጸው።
ሻይ ክፍል ማርኔራ ጦርነትና በኮሮና ትምህርት ስለተቋረጠ
7ኛ ክፍል ተማሪ ነበርኩ። በጦርነቱና በኮሮና ቫይረስ ወረርሽኝ ምክንያት ትምህርት አቋርጠን ቆይተናል። በጦርነቱ በጣም ተረብሸን ነበር። ወታደሮች አሉ ሲባል ውስጣችን በጣም ይረበሽ ነበር። የውጊያ አውሮፕላኖች ሲመጡም እንፈራ ነበር። እንዲሁም ሰዎች ስለ ጦርነቱ ሲያወሩ ስንሰማ እንጨነቅ ነበር። አሁን ትምህርት ይጀምራል መባሉና አካባቢያችን ሰላም በመሆኑም አስደስቶኛል።
መምህር ቢኒያም ተስፋዬ የተባሉ አስተማሪ በበኩላቸው በክልሉ እንዳሉ ሁሉም የመንግስት ሰራተኞች እሳቸውም ደሞዝ ላለፉት 3 ወራት እንዳልተከፈላቸው ይገልጻሉ።
ተማሪዎችም በተለያየ ሁኔታ ይሄ ነገር ነው ትምህርት መቼ ነው የሚጀምረው እንማራለን ወይ ምናምን ይያሉ። እኛም በቃ በሚቀጥሉት ጥቂት ቀናት ትምህርቱ እንደሚጀምር ነግረናቸዋል። እኛም ተዘጋጅተናል ለሚመጣው ሁሉ እኛ ደሞዝ አለ ምናምን አለ ሳንል በቃ ለመማር ማስተማር ዝግጁ ሆነናል።
በሚያስተምሩበት ትምህርት ቤት ተማሪዎች እየመዘገቡ እንዳሉ ነው የነገሩን። ወይዘሮ አበበቻ ተፈልቲ የተባሉ ወላጅ ደግሞ 2 ተማሪ ልጆች እንዳሏቸውና በኮሮና ወረርሽኝና በጦርነቱ ምክንያት የተቋረጠው ትምህርት በልጆች ስነ ልቦና ላይ ጫና አሳድሯል ብለዋል።
ስለ ጦርነቱም ስለ ኮቪድም ብዙ የሚያስጨንቃቸው ነገሮች አሉ። ልጆችም ስለሆኑ የሚሰሙት ወሬዎች አሉ እና ያንን ትራማ ይዘው ወደ ትምህርት ቤት ሲሄዱ እዛው እንዴት ነው ከትምህርቱ ጋር ኮፕ አፕ የሚያረጉት? እንዴት ነው ትምህርቱ ተዋህደው መማር ይችላሉ ወይ ካሁን በኋላ? ወይስ የሆነ ኦሪንቴሽን ተሰጥቶም ቢሆን ትምህርታቸውን እንዲቀጥሉ ነው እኛ የምንፈልገው? ነው እሱ አይነት ስጋቶች አሉ።
አሁን ትምህርት ይጀምራል መባሉም እንዳስደሰታቸው ነው የገለጹት። በመቀለ ወሳነት አንደኛ ደረጃ ትምህርት ቤት ምክትል ርዕሰ መምህር የሆኑት መምህርት አይናለም ደጀኔ በአሁኑ ጊዜ ትምህርት ቤታቸው የተፈናቃዮች ማዕከል እንደሆነ ገልጸው እዛ ያሉ ተፈናቃዮች ተማሪዎች ወደ ሌላ ማቆያ እንደሚወሰዱ ተነግሮናል ብለዋል። በትምህርት ቤቱ ብዙ የጎደሉ የትምህርት መሳሪያዎች አሉ ብለው ጉድለቶቹን ከማህበረሰቡ ጋር ተባብረን እየሞላን ለማስተማር ተዘጋጅተናል በማለትም ነው የገለጹት።
ከዚህ ሐሳብ ሲቀር ሁሉ ባስተማሪ በልብ ነው የተቀበለው። ምንም እንኳ ደሞዝ ባይከፈለንም በእግራችንም ቢሆን ተጉዘን ደክመንም ቢሆን ልጆቻችንን እናስተምራለን እና ፍቃድ ግንኙነታቸው ደስ ነው የሚለው የአስተማሪዎቻችን። ወላጅ ትምህርት ቤት መጥተው እንዲህ ችግር አለብን፣ የትምህርት ያው ማቴሪያሎች አሉ፣ እንደዚህ እጥረት አለን፣ ግን ቢሆንም በዚህ እጥረትም ትምህርት ለመጀመር አስበናል ስንላቸው ወላጆች ሳይቀር የልጆቻችን ወንበር ሳይቀር አስይዘን እንልካለን እና በዚህ ችግር አይግባቸው፣ ያለውን ችግር ተባብረን እንፈታለን የሚል ወላጅ ነው ያለው። እና በአጠቃላይ ሲታዩ ስነ ልቦናው የአስተማሪም ይሁን የወላጅ እና የተማሪ ወደ ጥሩ ስሜት እየመጣ ነው። ትምህርት ይጀምራ ሲባል በልብ ነው።
ነሐሴ 25 2013 ዓ.ም ተምረት የተጀመረው የተማሪዎች ምዝገባ እስከ መስከረም 9 2014 እንደሚቀጥል ነው የተናገሩት። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለ።
ተከታተላችሁት ያላችሁት ጋቢና ቪኦኤ ነው። ወደ ተከታዩ መሰናዷችን እንለፍ። በትግራይ በአማራና በአፋር ክልሎች ውስጥ የተቀያየሩት የግንባር መስመሮች ለመፈናቀል ዳረጋቸው በአስር ሺዎች የሚቆጠሩ ሰዎች የሚገኙበት ሁኔታ እጅግ የከፋ መሆኑን ዓለም አቀፉ የቀይ መስቀል ኮሚቴ ICRC ባወጣው መግለጫ አስታውቋል። መጠለያዎች የተጨናነቁ መሆናቸውን፣ ተፈናቃዮቹ ለሌሎችም የአየር ሁኔታና ከጤና ጋር ለተያያዙ ችግሮች ሊጋለጡ እንደሚችሉ ICRC አክሎ ገልጿል። ጽዮን ግርማ ዝርዝር አላት።
ICRC ሪፖርት መሰረት ተፈናቃዮቹ ይዘው የወጡት ንብረት የለም። በየትምህርት ቤቱና በየመጠለያው ተጨናንቀው ከሰፈሩት ሌላ ገላጣ ሜዳ ላይም የተሰጡት ቁጥር ጥቂት አይደለም። በደጋማዎቹ አካባቢዎች ደግሞ ለክረምቱ ዝናብና ለብርድ ተጋልጠዋል። ውሃ፣ ምግብ፣ ገንዘብ፣ ነዳጅና ሌላም የኃይል አቅርቦት አብዝቶ የተመናመነ በመሆኑ እንዲሁም ለራሱ በቂ ጥሪትና ክምችት በሌለው የአካባቢው ሰው ቸርነት ቀኖቻቸውን እየገፉ መሆናቸው ኮሚቴው አመልክቷል። ተፈናቃዮቹ ያሉበት ሁኔታ እጅግ አሳዛኝና ከባድ መሆኑን ዓለም አቀፉ የቀይ መስቀል ኮሚቴ የኢትዮጵያ ልዑክ ኃላፊ ኒኮላስ ፎን አርክስ ተናግረዋል።
ሰዎች ከየቤታቸው ድንገት ከተፈናቀሉ በኋላ የሚኖርበትን ስቃይ ማየት ልብ ይሰብራል። ከሁሉም በላይ የሚያስጨንቀኝ ደግሞ የበረታ የሚሄደውን የደህንነት ስጋትም የመሸከማቸው ነገር ነው። ሲቪሎች የጦርነት ጉዳቶች ተጋላጭ እንዳይሆኑ እንዲያደርግና የጤናና ሌሎች አገልግሎቶችን እንዲያገኙ እንዲያደርጉ ለሁሉም ወገኖች ጥሪ እናሰማለን።
የመጀመሪያ ደረጃ እንኳን ጤና አገልግሎት በእጅጉ ማነስ ሌላው የስጋት ምንጭ መሆኑን የጠቆመው ICRC በቅርቡ አማራና አፋር ክልሎች ውስጥ የተካሄዱትን ውጊያዎች ተከትሎ ባለፉት ጥቂት ሳምንታት ውስጥ ወዳሉ ኮሚቴው ወደሚደርሳቸው የጤና አገልግሎት ተቋማት የሚገቡት ቁስለኞች ቁጥር እያሻቀበ መሆኑንም ገልጿል። የICRC የጤና አስተባባሪ አፓሎ ኪኖኬ ባራሳ ሁኔታውን እንዲህ ገልጹታል።
የጤና ተቋማቱ የተጨናነቁ በመጡ መጠን የሕክምና አቅርቦቶች አንድም በቂ ባለመሆናቸው ወይም ጨርሶ ባለመኖራቸው አጣዳፊ የቀዶ ሕክምና ለሚያስፈልጋቸው ሰዎች አገልግሎት መስጠት የሚችል የሰው ኃይል በቂ ባለመሆኑ ሁኔታው በከፍተኛ ደረጃ እየተባባሰ መጥቷል።
ከኢትዮጵያ ቀይ መስቀል ማህበር ጋር በቅርብ ትብብር እየሰራ ባለም አቀፉ የቀይ መስቀል ኮሚቴ አጣዳፊ እርዳታ አቅርቦቶችን በማድረስ ለተፈናቃዮቹ መጠለያዎቻቸውን የጽዳትና የንጽህና አገልግሎቶች እንዲሻሻሉ በማድረግ ቁስለኞችና ሌሎችም በግጭቶች ጉዳት የደረሰባቸው ሰዎች አገልግሎት እንዲያገኙ ለማድረግ የጤና ተቋማትን በማገዝ በአማራና በአፋር ክልሎች ውስጥ እንቅስቃሴዎችን እያሰፉ መሆኑንም አስታውቋል። ትግራይ ውስጥም ተመሳሳይ መርሃ ግብሮችን ማከናወን እንደሚቀጥል ICRC ጠቁሟል። የኮሚቴው ሪፖርት አክሎ ከያዝነው ነሐሴ መጀመሪያ አንስቶ ያከናወናቸውን ተግባራት ዘርዝሯል። በሶስቱ ክልሎች ውስጥ ከ100,000 በላይ ለሆኑ ተረጆች አጣዳፊ የዕለት ተዕለት አቅርቦቶችን፣ ብርድ ልብሶችን፣ ፋኖሶችን፣ የማብሰያ ቁሳቁስን ጨምሮ ለመጠለያዎች የሚያስፈልጉ ግብአቶችን ማድረሱን ጠቅሷል። ለአሜሪካ ድምጽ ጽዮን ግርማ ከዋሽንግተን ዲሲ።
በኢትዮጵያ አሮጌው ዓመት አልፎ በአዲስ ሊተካ ጥቂት ቀናቶች ብቻ ቀርተውታል። ይህ የዘመን መለወጫ በዓል ታዲያ በተለያዩ የኢትዮጵያ ክፍሎች እንዳካባቢው ባህልና ልማድ በተለያዩ ጣዋታዎች ባህላዊ ክንዋኔዎች የሚከበር ሲሆን ከነዚህ መሃል ሽኖዬና ጎቤ የተሰኙት ባህላዊ ጣዋታዎች ይጠቀሳሉ። ሽኖዬና ጎቤ በኦሮሚያ ክልል የሚኖሩ ልጃገረዶችና ወንድ ወጣቶች በዘመን መለወጫ ወቅት የሚጫወቷቸው ባህላዊ ጣዋታዎች ሲሆኑ በአዲስ አበባ የኦሮሞ ባህል ማዕከል ባህሉን የሚያንጸባርቁ ዝግጅቶች እየቀረቡ ነው። ፀሐይ ዳምጠው በዚህ ባህላዊ ጣዋታ አከባበር ላይ ተገኝታ ተከታዩን አሰናድታለች።
ሽኖዬና ጎቤ የልጃገረዶችና ወጣት ወንዶች ከነሐሴ 16 ጀምሮ እስከ መስቀል ድረስ የሚያከናውኑት ባህላዊ ጣዋታ ነው። አባገዳ ጎበነሆላ ባህላዊ ጫዋታው የዘመን መለወጫ መገለጫ ባህል ነው ብለዋል።
ኡማኒ ኦሮሞ አዳ ፊዱር አፊ ሰፉ ሳቲራ የገፋካቴ ኦሌ ቡሌጅራ
የኦሮሞ ህዝብ ከቀደምት ባህሉ ከራቀ ውሎ አድሯል። ከቅርብ ጊዜ ወዲህ ግን እናቶችና አዛውንቶች እንደም ወጣቶች የሚያዘወትሩ ጫዋታዎች መታየት ጀምሯል። በፊት ግን ሸኖዬና ጎቤ ጫዋታዎች እንዲህ እንዳሆኑ ነበር ሲካሄዱ የነበረው። እንደሮሞ ቀና አቆጣጠር አዲስ አመት የሚገባው በታሳዝና ጥሮሮች መካከል ነው። አሁን ግን ወደ ኋላ ተጉትቶ ነው በጳጉሜ ውስጥ እየተከበረ ያለው። በተለይ በመካከለኛውና ምዕራብ ኦሮሚያ አካባቢ ሸኖዬና ጎቤ የሚባሉ ጫዋታዎች ይዘወተራሉ። በተለይ ወጣቱ አዲሱን አመት ለመቀበል ይህን ጫዋታ ይጫወታል። ሴቶችም አዲሱን አመት በአቴቴ ይቀበላሉ። ጎልማሶችም የራሳቸው ጫዋታ አላቸው። እንግዲህ ትላንት ረስቶ የነበሩ የኦሮሞ ህዝብ ተውፊቶች አሁን በቦታው እየተመለሱ ናቸው ማለት ነው።
የባህሉ ፌስቲቫል አዘጋጅ ወጣት ብሮክ ግርማ የሽኖዬና ጎቤ ባህላዊ ዳራን ያስረዳል።
በዘመን መለወጫ ወቅት የሚደረግ የወጣቶች የአደባባይ ጫዋታ ነው። አባገዳዎች ለአንድ ወር ከ16 ቀን ንሳ ይገባሉ። ከሰኔ 30 እስከ ነሐሴ 16 ድረስ ማለት ነው። በዚህ ወቅት ነው አባገዳው አንድ እንጨት አካባቢው ላይ ተክሎ ይሄዳል። ያቺን የተከላት እንጨት ላይ ደግሞ የአካባቢው ህዝብ ያንን እንጨት ያመጣ እየጨመረበት ለአንድ ወር ከ16 ቀን ትልቅ ሆኖ ይጠብቃል ማለት ነው። ከዛ በኋላ አባገዳው ልክ ነሐሴ 16 ከዛ ከነሳው ቦታ ሲመለስ ችቦን አብሮት ይወጣል። የአካባቢው ነዋሪ አንድ ላይ ያበራል። ወጣቶቹ ከጨፈራው መልስ ያገኛቸውን ሽልማቶች በቦታ እዛው ቦታ ላይ ያርድክ ዋኔ ካደረጉ በኋላ ሁሉቆ በሚባለው ስርዓት ውስጥ የማለፍ ሂደት አለው ማለት ነው። ማለት ከአሮጌው ዘመን ወደ አዲሱ ዘመን መሸጋገራቸውን የሚናገሩበት አንዱ ትልቅ ተምሳሌት ያለው ስርዓት ነው። ከዛ በኋላ ነው እንግዲህ የሴቶቹ ልጃገረዶቹ ደግሞ ለሀባቢሌ ወይም ቁኒ ፈና የሚባለውን ጫዋታ ለሁሉም ቤት እየዞሩ ቁኒ እየሰጡ ባህላዊ ጫዋታውን የአዲስ ዘመን የብስራት መናገሪያው ነው። እነንም ባህላዊ ጫዋታ እየተዘዋወሩ ይጫወቱታል ማለት ነው።
ባህላዊ ጫዋታውን ወደፊት የአፍሪካ ወጣቶች መገናኛ መድረክ የማድረግ አላማ እንዳላቸው ወጣት ብሩክ ተናግሯል።
ልክ እንደ ኢሬቻ ልክ እንደ ሌሎቹ እንደ መስቀል በዓል በአደባባይ እንደምናከብራቸው በዓል ይሄም የአደባባይ በዓል ሆኖ በየአመቱ ናፍቀነው የምንጠብቀው በዓል ሆኖ እንዲታሰብ እንፈልጋለን። ከዚህም እናተርፈው በጣም ብዙ ነገር ይኖራል። ከቱሪስት አትራክሽን አንፃር፣ ከኢኮኖሚ ገቢ አንፃር፣ የባህል ልብስ ኢንዱስትሪውን ከማሳደግ አንፃር ሁሉም ተዘጋጅቶበት ስለሚመጣ ከነዚህ አንፃር በርካታ ሀገራዊ ፋይዳ ስለሚኖረው አዲሱን አመት ደግሞ የምርም በምህረት በይቅርታና በመቻቻል የሚባሉትን ሀሳቦች በደንብ የሚናገር ታሪካዊ ዳራ ያለው ኢትዮጵያዊ ማንነት ያለው የገዳ ስርዓት ውስጥ ያሉ እነዚህን ሴቶች መጠቀም ቢቻል የምርም እንደ ሀገር መለወጥ የምንችለው ነገር ስላለ ለዚህ ሁሉም ሰው የሚችለውን አቀናጅተን የጋራ ኢትዮጵያዊ ቀለም ሰጥተነው ኢትዮጵያ አዲሱን አመት በዚህ መንገድ ትቀበላለች ሁሉን አቀፍ የሆነ ስዕል መፍጠር እንፈልጋለን።
ሽኖዬ የልጃገረዶች ባህላዊ ጭፈራ ከነሐሴ 16 ጀምሮ የሚከናወን ዝግጅት ነው ስትል በፕሮግራሙ ላይ የተሳተፈችው ወጣት ዓለም ትናገራለች።
ሽኖዬ ደቹኔ
ሽኖዬ በኦሮሞ ህዝብ ዘንድ የሚታወቅ የልጃገረዶች ጨዋታ ነው። ጨዋታው የሚከናወነው የክረምት ወራት አልቆ የጸደይ ወራት ሲገባ ወይም አዲስ አመት መግባቱን የሚያበስር የደስታ መግለጫ ነው። እንደሚታወቀው በክረምት ውሃ ይሞላል። ጓደኛ ለጓደኛ ለመገናኘትም ይቸግራል። መስከረም ሲጠባ ግን ሁላችንም በደስታና በአዲስ መንፈስ የምንቀበለውና ልጃገረዶችም ካሉበት ተሰባስበው የሚጨፍሩበት ነው። ሲጨፍሩ ቁንቡቅፋና የሚባል ስነ ስርዓት ያከናውናሉ። ከዛም እንዲህ ሲሉ ይጨፍራሉ። በማክስቱ እኛም ተጠራርተን እንዲህ ስንል እንጨፍራለን።
Mekuni bukifana, mekuni bukifan. Gurgudaya edu me titi no gudifan. Yerokuni bukifan ujatu. Tergasim bodemo ganamo lagara iradiam nesi waluamna. Yerosana kantabano. Walale walale robe ya kulule agadi se durbaya jole kamenge se walale gamuchi walale gamuchi kalunga ramurte wanangode moji robe ya kulule agadi se durbaya jole kamenge se chimisawa
wetat baja ejere bezi bahalaw chawta program lay tesatafi neber
gobe tabafi
ጎቤ ስንጫወት ከነሐሴ 16 አንስተን ነው የምንጀምረው። ስንጫወት በትልይ የሚባል የተጋገረ ዳቦ ይሰጠናል። በነጋታው ደግሞ ገንዘብም በስጦታ እናገኛለን ከሰዎች እንዲሁም በገም ይሰጡንም አሉ። ሌሎች ደግሞ ለመስቀል ወይም ሌላ በዓል በመጥቀስ የሚሰጡን ስጦታ ቃል የሚገቡልንም አሉ።
ጎቢለ
በአዲስ አበባ ኦሮሞ ማዕከል የተዘጋጀው ይህ የሽኖይጌና ጎቤ ባህላዊ ጫወታ ዝግጅት ከጳጉሜ 2 ጀምሮ ለ10 ቀናት እንደሚቀጥል አዘጋጆቹ ገልጸዋል። ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ።
በቀጣይ የምናስተዋውቃችሁ እንግዳ ኤፍሬም ነጋሽ ይባላል። በድሬዳዋ ቦክስ ክለብ አሰልጣኝና የከተማዋ ክብደት ማንሳት ቡድን ፕሬዝዳንት ነው። በተሰማራበት የአሰልጣኝነት ሙያ ጥሩ ስኬቶችን እያስመዘገበም የሚገኘውን ወጣት ኤፍሬም የድሬዳዋ ተጋቢያችን አዲስ ቸኮል አነጋግሮት ነበር። ቀጥሎ ይቀርባል።
ለስፖርት ኮሚሽን ግቢ ቅርብ ከሆነው የደቻቱ ሰፈር የተገኘው ወጣት ኤፍሬም ነጋሽ ደና በልጅነቱ ነበር ወደ ኮሚሽኑ ብቅ ማለትና በስፖርታዊ እንቅስቃሴዎች መሳተፍ የጀመረው። በውድድር ደረጃ ስፖርት ሲጀምር መጀመሪያ በክብደት ማንሳት የጀመረ ሲሆን ቆይቶ ወደ ቦክስ አዘንብሏል። በሁለቱም ዘርፎች ውጤታማ የሚባሉ ግዚያትን አሳልፏል። ይሁንና በተወዳዳሪነት ከመቀጠል ይልቅ በወጣትነቱ ወደ አሰልጣኝነት ሙያ መግባት ነበር የመረጠው።
ወደ አሰልጣኝ የገባሁት በመጀመሪያ ክብደት ማንሳት ነበር። አሰልጣኝም ሲጀምር የጀመርኩት በክብደት ማንሳት ነው። በእንደዛም በተደጋጋሚ በመላ ኢትዮጵያ ሻምፒዮናዎች ላይ መጥቶ ማያውቁት ሜዳሊያዎችን ማምጣት ጀመረ። ያው ልጆቹም በዲሲፕሊን ጥሩ ስለነበሩ እየሰራን ያው ጥሩ ቲም ይዘን በተደጋጋሚ ውጤታማ የሆንባቸው ክብደት ማንሳት የዋንጫም በ3-2 የኢትዮጵያ ሻምፒዮናዎች የዋንጫ ባለቤት ሁሉ የሆንንበት ነበር። ከዛ በኋላ ነው ይያልኩኝ እንደገና ያው ቦክስ በጣም እንትን አለኝ። እንደምታውቁ ክብደት ማንሳት ክለብም የለም ማገራችን ላይ። ስለዚህ ቦክስ ደግሞ ክለብም ሲወዳደሩ እና የነበር ክልሎች እናምን አዲስ አበባ ላይ ነው ብዙ ክለቦች አሉት አሁንም እና ያን በማየት ያው ወደ ማሰልጠን መጣው። በፊት ያው ጥሩ ቦክሰኞች ነበሩ ግን ያው ስለማይሰራ የውጤቶች አናገኝ የቻልንባቸው ሁኔታዎች ነበሩ። ከዛ በኋላ ግን ያው መስራት ጀመረን ብዙ ስራዎችን የተለያዩ ስራዎችን መስራት ልጆቹ ማንድ በመሆን ወደ ጥሩ እንትን ገባን። ያው በዛው ነው የገባሁት ወደ ቦክስም።
አሁን ባሰልጣኝነት ኢንስትራክተርነት ማድረግ ያለው ወጣት ኤፍሬም የድሬዳዋ ከነማ ቦክስ ቡድንን ማሰልጠን ከጀመረ በኋላ ከዚህ በፊት ድሬዳዋ ስሟ ተጠርቶ በማይታወቅበት የቦክስ ውድድር በርካታ ሜዳሊያዎችንና ዋንጫዎችን አስገኝቷል።
በሜዳሊያ ቁጥር ያው አንደኛው ዙር ቦክስ ሲደረግ በርካታ ሜዳሊያዎች አሉ። እነዛም በርካታ ሜዳሊያዎች ቢያንስ በአንድ ዙር ወደ 11 ከዛም በላይ ሜዳሊያዎች ምናመጣበት አለ። ስለዚህ አጠቃላይ አራቱን ዙር ሲደመር ያው ብዙ ሜዳሊያዎች ነው የሚሆኑት። እንደዚህ እንትን ብለን ባናቃቸውም ግን በርካታ ሜዳሊያ ያመጣ ነው። በዋንጫ ደረጃ እንደ ክለብ ያው ነገር ያለ ድሬዳዋ ላይ በተዘጋጀው የክለቦች ውድድር ዛሬ ሁለት አመታት ላይ ድሬዳዋ ነበር የተዘጋጀው። በወንድም በሴትም እኛ ዋንጫ የበላነው እዚህ ክለቦች ላይ አገር አቀፍ ላይ የክለቦች ውድድር አለ እዚህ እኛ አንደኛ ጃዋ ፖሊስ ይያለ ፌደራል ፖሊስ ይያለ ሊሄዱ ካን ስከሱስ መስለኛ እኛ ግን በወንድም በሴትም ዋንጫ ይበላንበት አጋጣሚ ነበር። እንደዚሁም በሴት ዋንጫ በክለብ ደረጃ ከተመሰረተ ወደ 5 አመታችን ነው። 5 አመት ይሆናልና በዝጋታ ሜዳሊያዎች አምጥተናል። እንደዚሁም በአሰልጣኝነትም ሆኜ ኩበት ሰዓት ላይ እኛ ልጅ ነው ድሬዳዋ ተወዳዳሪ ነው ሞሮኮ ላይ የናስ ሜዳሊያ ያስገኘው ብቸኛ ነበረ ከሄዱት ውስጥ። ስለዚህ ያው ጥሩ ውጤት ነው እስካሁን ያለው ማለት ነው።
ወጣት ኤፍሬም ግን አሁን ባለው ውጤት የረካ አይመስልም። ዓለም አቀፍ ውድድሮች እየተመቻቹለት ውጤታማነቱን ማስፋት ይፈልጋል። ለዚህም የሀገሪቱ ቦክስ ፌዴሬሽን ዓለም አቀፍ ውድድሮችን ማመቻቸት አለበት ባይ ነው።
ባለበት ደረጃ ጠንካራ ክለብ ነው የሚባለው። ስፖርተኞቹም አጠቃላይ ቲም ስኳዳችን ጥሩ የሚባል ነው። ድሬዳዋ ላይ እንደ ኢትዮጵያ ጥሩ ሜዳሊያዎች ውጤትም እያመጣን ያለ ነው። ብሔራዊ ቡድን ላይም ልጆች እስከማስመረጥ እየደረስን ነው። በታሪክ ከድሬዳዋ ቦክስ ያው እስከማቀበት ታሪክን በቦክስ ደረጃ ብሔራዊ ቡድን የወከለ ስፖርተኛ የለም። ስለዚህ አሁን ደግሞ ያን ነገር እያሳካን ያለ ነው። ቀጣይ ደግሞ የተለያዩ ውድድሮች አሉ። ውጪ ላይ የተለያዩ ብዙ ውድድሮች አሉ። ይሄንን ያው ፌዴሬሽኑ ትልቅ ጥያቄ ምልክት የሚኖርበት ፌዴሬሽኑ የቦክስ ፌዴሬሽን እነዚህ ውድድሮች እየተከታተለ እያሳወቀን የምንወዳደርበት ሁኔታ ሊያሰፋ ይገባል። እኛ ግን ለዛ ሁሉም ልጆቹ ጠንከር ያሉ ናቸው በትሬኒንግ። ስለዚህ ያንን እየሰራን እንደዚህ አይነት ውድድሮች ከኢትዮጵያ አልፎ ስፖርተኞቻችን ብዙ ውድድሮች ሄደው ልምድም እንዲያገኙ እንደ ክለብ የጠየቅነውም ጥያቄ ምን ጠይቀውም አለ ቢያንስ እየሄደ 2-3 ልጅ ልምድ አይቶ የሚመጣበት የሚወዳደሩበት እንደዚህ አይነት ነገሮች ክለባችን የሰፋ ነገር ወደዛ ብንሄድ በጣም ጥሩ ነው ብዬ ነው ማስበው።
በወጣት ኤፍሬም ሲሰለጥኑ ካገኘናቸው ተወዳዳሪዎች አንዱ ወጣት ቦክሰኛ ጀማል አብዲ በሀገር አቀፍ ውድድሮች ውጤታማ መሆን መጀመሩን ገልጾ ከዚህ ስኬት ጀርባ ኢንስትራክተር ኤፍሬም አለ ይላል።
መጀመሪያ ከፕሮጀክት ነው የጀመርኩት። በልጅነቴ ታዳጊ ፕሮጀክት ተጫዋች ነው። እዛ ላይ ውጤታማ ነበርኩኝ። ከዛ 2008 ነበር ፕሮጀክት የተጫወትኩት። ከዛ ቀጥታ ውጤታማ የነበሩ ተጫዋቾች ወደ ክለብ ሲያድጉ እኔም ወደ ድሬዳዋ ከነማ መጣሁ። ከኤፍሲ ጋር ተገናኘሁ። መጀመሪያም ፕሮጀክት ላይም እሱ ነበር የሚያሰለጥነን። ክለብ ላይም በጣም ትኩረት ይሰጣናል። ያው እንደ ታዳጊነታችን ክለብ ላይ ተገባን በኋላ እያቀረብን ተጨማሪ ትሬኒንጎች እየሰጠን አሁን ላለንበት ደረጃ አውቅቶናል። እዚህ ክለብ ላይ 4 አመት ቆይቻለሁ። በጣም ደስተኛ ነኝ። ከጓደኞቼም በጣም ልክ እንደሱ ነው። ሁሉም ተጫዋች ለስራ ነገን የተሻለ ለማድረግ ሁሉም ተነሳሽነት አለው እና በዚህ መልኩ እየሰራ ነው።
ሌላኛው ሰልጣኝ ቦክሰኛ ወጣት አብዱሰላም አቡበከርም ተመሳሳይ ሐሳብ ነው ያለው።
2007 ላይ ያመጣሁት ውጤት 2008 ላይ የኢትዮጵያ ስፖርት አካዳሚ ገባሁ። እዛ ያው ለ4 አመት ቆይቻለሁ። ውጤት እዛም በነበረኝ ጊዜ ክለቦች ውድድር ላይ ነበር የሚያወዳድሩኝ። የኢትዮጵያ ወጣት ስፖርት አካዳሚ ላይ አሪፍ ጊዜ አሳለፍኩኝ። እንሰራም ስለነበር የተሻለ ነገር ነበር። እዛ ላይ መልካም ውጤት ስለነበረን ያው እዛ ላይ መልካም ውጤት የነበራቸው ልጆች ወደ ክለብ ይዘዋወራሉ። እኔን ያው ወደ ነበርኩበት ወደ ሀገሬ ወደ ድሬዳዋ ተመለስኩኝ። ፍሬም ጠርሶኝ ማለት ነው። ፕሮጀክትም ላይ የነበርኩኝ መልካም ነገር ይደረግልን ስለነበር በፕሮጀክትም ደረጃ ውጤታችን አሪፍ ነበርና ከዛ ነው ውጤታችን ስላማረ ነው ወደ ኢትዮጵያ ትልቁ ቦታ የተመረጠን ይሄድ ነውና አፍኮርስ በዛን ሰዓት የተመረጥኩት እኔ ብቻ ነበርኩኝ። ከዛ እዛ ላይ ለነበረው ቆይታ መልካም ውጤት ስለነበረን ብዙ ወርቆች ብዙ ብሮች ስለነበሩኝ ወደ ድሬዳዋ ድጋሚ ተመለስኩኝ። እዚህም ላይ ክለብ ላይ ከመጣሁም በኋላ ደግሞ መልካም ነገር ነበር የነበረው። ከመጀመሪያ ክለብ ከጀመረበት ከመጀመሪያ ውድድር ጀምሮ እስከ ባለፈው አመት ድረስ ብዙ ውድድሮች ብዙ ውጤቶች ነበሩ። አሪፍ ውጤቶች ኮቾቻችንም ጥሩ ነገሮችን ያደረግልን ነበር ኮቻችን።
ከዚህ ስኬት ሌሎች ወጣቶች ምን መማር አለባቸው ስንል የስኬታማነቱን ምስጢር ጠይቀነው ነበር። ከሱስ ነፃ መሆን እንዲሁም ጥረትና ስነ ምግባር ለስኬት ቁልፍ ናቸው ይላል ኢንስትራክተር ፍሬም።
የተከበራችሁ አድማጮች ለምሽት ያሰናዳናቸው ዝግጅቶች ተጠናቀቁ። አብረናችሁ አመሸነው ዋና አዘጋጅ ሰለሞን አባተ፣ አቀናባሪ ብርሃን ኃይሉና እኔም ስመኝሽ የቆየ ነበርን። ነገ በተመሳሳይ ፕሮግራሞች እንጠብቃችኋለን። የነገ ሰው ይበለን። መልካም ምሽት።